ይፈራል ግን ማተሙ ደግሞ ከመፈታቱ በፊት ቤተክርስቲያንን ተወናለች ትነጠቃለች ቤተክርስቲያን ትወሰዳለች እግዚአብሔር ይስተው እንደሚደረይ ጧርጉ ይሰራልኛል ሐሳቡን ሰጠዋለሁ እሱ ደግሞ ኮምፒውተሩ ላይ ያቀናብረ ይሰራዋል ጌታ ይባርክ በሉት አንዳንድ ጊዜ እዚህ ቆሞ የሚሰብከው ሰው የሰራው ስራ ይመስላል ኖ የኔ ስራ ብቻ አይደለም እኔ ሐሳውን በዚህ መልክ ስራልኝ ስለው ይሄንን እኔ ለሰራው ብላ አይሆንልኝም ገብቷችኋል ሐሳውን ብቻ እንዴ በዚህ አርግና ስራው ማለት ነው እሱ ደግሞ ያን ተቀብሎ ይሰራዋል እናንተ ደግሞ ትገለገላላችሁ ተመልከቱ ስራው ያንደ ሰው አይደለም ማለት ነው እና በስውር ያሉትን ሰዎች እንደው ቆርጨ መሃል ላይ ተናገርኩ እግዚአብሔር ይመስገን በስውር የሚያገለግሉት ለብዙ ሰዎች ፊት ለፊት ላላችሁ አገልግሎት ምክንያቶቻቸው ከጀርባ ያሉ ሰዎች ናቸው አይደለም እንዴ አዎ የማይታወቁ ሰዎች ናቸው የማይታዩና ለዚህ አገልግሎት ደግሞ ወንድሜ ደረጀ ነው ምክንያቴ ማለት ነው እግዚአብሔር ይባርከው ተገቢ ነው ስለዚህ እንዲቆንጆ አርጎ ይሰራልና ሊሆንና ስለዚህ አራት ፈረሶች አሉ እነኚህ ፈረሶች በተለያየ ቋንቋ ተናግረናል በቀደም ለታ ነጭ ፈረስ ቀይ ፈረስ ጥቁር ፈረስ እንደጋ ደግሞ ግራጫ ፈረስ እነኚህ ፈረሶች ይመጣሉ ከዛ በኋላ የሚሆነውን ያንዳንዱን ተናገር ነጭ ፈረስ የክርስቶስ ተቃዋሚ ነው ልክ ማህተሙን ሲፈታ ጌታ ማህተሙን ሲፈታው ሰባቱን ማህተም መፍታት ሲጀምር የመጀመሪያውን ልክ እንደፈታው የክርስቶስ ተቃዋሚ ይመጣል በነጭ ፈረስ ማለት እሱ ነው ክርስቶስን መስሎ ለማለት ነው ነጭ ፈረስ ጌታችንንም በአምባላይ ፈረስ ላይ ይመጣል ተቀምጦ ይመጣል ስለዚህ ካውንተርፊት ማድረግ አለበት መመሳሰል መቻል አለበት ክርስቶስ ለምሳሌ ይመጣል ነገር ግን ደግሞ ጦር ስላለው ጦረኛ ነው አመጸኛ ነው ጦር ስላለው አመጸኛ ነው ይመጣል ግን በሰላም ይመጣል in the name of peace ነው ይመጣው በሰላም የሰላም ሰው መስሎ ይመጣል ውስጡ ሌላ ውጪ ሌላ እግዚአብሔር ከዚህ ተጠብቀን የሰላም ሰው መስሎ ይመጣል ግን የሰላም ሰው አይደለም ጌታም ሲናገር ማለት ብዙዎች በስሜ ምን ያደርጋሉ አለ ይመጣሉ አለ ይሄኛውን ያሳየ ነው እኔ ነኝ ያሉ ብዙዎች መጥተዋል ከዚህ ቀደም ሆነዋል እስከ መጨረሻ ደግሞ የሚመጣው ደግሞ መጨረሻ ላይ የሚገለጠው ደግሞ ይሄኛው ጌታ እንደተናገረ ይሆናል ይመጣል ከዛ በኋላ አላማው ጦርነት ነው አላማው ጦርነት ነው ጦርነት ካለ ምን ይኖራል ለናል ራህብ ይኖራል ጦርነትና ራህብ አብሮ ይከተላል ይሄዳል አሁንም እየተናገረ ያለው ዮሐንስ አይውራ ይሄ ነው ከዛ በኋላ ሞት ነው የሚሆነው ምንም ችግር የለውም ሞት ይከተላል እነኚህ አራት ፈረሶች እንግዲህ የሚያሳዩት እነኚህን ነው ባለው ስለተናገሩት በደም ውስጥ አገብቻ ልናገርም ላልነበራችሁት ሐሳቡን ለመግለጥ ያክል ነው ከዛ በኋላ አምስተኛው ማህተብ ሲፈታ በዛን ጊዜ የሚኖሩት አማኞች እንደኛ ተነጠቀናል ሞት ለኛል እንደገና አማኛለሁ የተለኛል አዎ አማኞች አሉ በዛን ጊዜ በዛን ጊዜ የሚቀሩ ሰዎች አሉ የሚያምኑ ሰዎች አሉ በጣም ብዙ ሰዎች ወደ ጌታ ይመጣሉ መጽሐፍ ቅዱስም ይናገራል አንገቶቻቸው ራሶቻቸው ተቆርጡባቸው ሰዎች ከዛ በኋላ ነክሰው አይሁ ይያለ ዮሐንስ እንደውም ይናገራል ስለዚህ አንገቶቻቸው ተቆርጡባቸው ሰዎች ቁጥሩን ያልተቀበሉ ያልሰገዱ ለአውሬው እጃቸውን ያልሰጡ ብሎ ዮሐንስ በደም ባርጎ ይናገራል በዛን ጊዜ ብዙዎች ይሰዋሉ በጎራዴ ነው ላይሆን ይችላል በጥይት ሊሆን ይችላል ያ መስዋዕት ይቀርባል ያንን ስል ፈልጎ ሰራው እንደማችን እግዚአብሔር ይባርከው ቀጥሎ የተፈጠረ ጥፋት ይመጣል በመንደር ላይ ፀሐይና ጨረቃ ብርሃናቸውን ይከለክላሉ ጌታችን ኢየሱስ ክርስቶስም ሲናገርም ማለት ምህንን ትንቢት ከዛ ጊዜ በኋላ ፀሐይ ብርሃኗን ትከለክላለች ጨለማ ምድርን ይወርሳል ይላል ጌታም የተናገረው ትንቢት ታያላችሁ ከዛ በኋላ ጸጥታ ይሆናል ያን ጊዜ 144000 አይሁዳውያን ምን ይሆናሉ ይታተምባቸዋል ጌታን ያገለግሉታል ከያንዳንዱ ነገድ12000 ነገድ ምን ይሆናል ይታተምበታል እንዴ ምን እነሱ ራሳቸው እንኳን ነገዳቸውን አያውቁም የዛብሎን ነገድ ይሁን የይሁዳ ነገድ የሌዊ ነገድ ይሁን የስምዖን ነገድ ምን ይታወቃልና ነው ለነን እንችል ይሆናል ልክ ነው ራሳቸውም አያውቁትም ማን የማን ዘር እንደሆነ ነገዳቸው ከ12ቱ ከያዕቆብ ልጆች ማን የማን ዘር እንደሆነ ማንም አያውቅም ባሁን ሰዓት አያውቁትም እግዚአብሔር ግን ምን ያደርጋል ያውቃቸዋል ቁም ነገሩ ምንድነው የተናገረ እግዚአብሔር ነው ያውቃቸዋል ከያንዳንዱ 12000 ሰው ይታተምበታል በድምራቸው 144000 ይሆናሉ 144000 ብቻ ይጸድቃሉ ብሎ ጆሆች እንደሚያስተምሩት ሳይሆን 144000 ወንጌላውያን በዛን ጊዜ ይነሳሉ ከእስራኤል ካይሁድ ወገን ብቻ እንኳን ሰው እንኳን እግዚአብሔር ሰው እንኳን ዛሬ ኬት እንደመጣ ጥቁሮች እዚህ ሀገር እያደረጉ ያሉት አሁን ጥናት ኬትኛው የአፍሪካ ሀገር ነው የመጣነው ከኬንያ ነው ኬት ነው ከሌጎስ ነው የመጣነው ኬት ነው የመጣነው ይላሉ ደማቸውን ዲኤንኤ ያሰሩ እንኳን ኬት እንደመጡ ለማወቅ እየሞከሩ እያወቁ ነው ያሉት ስለዚህ ለእግዚአብሔር ምን ችግር ነው ጥሩ ማለት ነው እግዚአብሔር ማምን ያቅተዋል ማን ኬትኛው ዘር እንደሆነ ችግር የለበትም ያውቃል ስለዚህ ያ ነገር ይፈጸማል 144000 ይታተምባቸዋል መቅሰፍት እንዳይጎዳቸው የሚመጣው ነገር እንዳይጎዳቸው አውሬው እንዳይጎዳቸው ነገር ግን ዓለምን በወንጌል እንዲደርሱ ኖት ኦንሊ እስራኤልን ብቻ አይደለም 144000 እስራኤል ውስጥ ይቀመጣሉ ማለት አይደለም በዓለም ዙሪያ ነው የሚሆኑት ብዙ እስራኤላውያን በዓለም ዙሪያ እንደተወጥሩ መዋቅ ይገባናል መዋቅ አለብን ስለዚህ በምን ቋንቋ ኮሙኒኬት ያደርጋሉ ብልንን ደነሱ እንዴት ዓለምን በቋንቋቸው ይደርሳሉ እንኳን ብለን ብናስብ ነው እነኚህ ሰዎች ቋንቋቸው አማርኛም ሊሆን ይችላል ግን ኢትዮጵያ ውስጥ ያለው አይሁዳን የሌ ወገን ሊሆኑ ይችላል ግን አማርኛ ሌላም ቋንቋ ይችላል ጀርመን ውስጥ ያሉትም እንደዚህ ነው ስለዚህ እግዚአብሔር በአላማው በትኖታል ህዝቡን ለመጨረሻው ዘመን ተመልከቱ እግዚአብሔር አንድ ነገር ሲያደርግ ያለ አላማ ያለ ፕሮግራም አይደለም እንደሰው አይደለም እግዚአብሔር እግዚአብሔር የሚያደርገው ነገር በሙሉ እግዚአብሔር ሲያደርግ እግዚአብሔር ሁሉ እግዚአብሔር ዘነበል ነው ለሚያደርገው ለማንኛውም ስራ በምድር ላይ እግዚአብሔር ለሰራው ለሚያደርገው ነገር በሙሉ እግዚአብሔር ምክንያት አላማ ፐርፐዝ አለው እኔና እናንተ ብዙ ጊዜ እንደው ምክንያት ይለን የለንም እኮ ፕሮግራም እኮ የለንም አይደለም ብዙ ነገራችን ፕሮግራም ያለው ነገር አይደለም አንድ ነገር አቀደን አናደርግም ያሰበነው ነገር ዝም ብሎ ግዚያዊ ነገር እንደመጣልን ነው እግዚአብሔር እንደመጣለት አይደለም እግዚአብሔር አሁንም ዛሬም ነገም ለዘላለም ያው ነው እግዚአብሔር በአላማ ነው የሚሰራው መጀመሪያና የመጨረሻ የሚደረገውን ነገር በሙሉ በአላማ ነው የሚሰራው ስለዚህ እስራኤል መበተን ለመጨረሻው ዘመን እግዚአብሔር አላማ ነው የሚሆነው ከዛ በኋላ የጸጥታ ጊዜ ሆነ እነሱ ይታተማሉ አሁን ይሄ ከሆነ በኋላ ባለፈው ጊዜ አይተናል የምንሄደው ከማህተሙ ፍርድ በኋላ አሁን ወደ ምን እንሄዳለን ወደ የመለከት ፍርድ እንሄዳለን ሶስት አይነት ፍርድ አለ የማህተም ፍርድ አለ የመለከት ፍርድ አለ እንደገና የጽዋ ፍርድ ነው የቁጣ የእግዚአብሔር የጽዋው የቁጣው ፍርድ ይላል ፍርድ አለ እና ሰባት 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 ነው ደግሞ የሚሆነው የሚያስገርመው ነገር ሰባቱም የማህተም ነው ሰባቱም ደግሞ እንደገና ደግሞ የትራምፔት ወይ ደግሞ የመለከቱ ነው ሰባቱ እንደገና ደግሞ የጽዋው ፍርድ ነው ያለው በሰባት በሰባት ነው ለምንድን ነው እግዚአብሔር ፐርፌክት ነው እግዚአብሔር እውነተኛ ነው ሰባት እግዚአብሔር ቁጥር ነው ስለዚህ ፍርዱ ሁሉ በሰባት ምን ማለት ነው በትክክል ይፈጸማል አይቀርም ማለት ነው የተናገረ እግዚአብሔር ነው ሰባት እግዚአብሔር ቁጥር ነው ስለዚህ አሁን የሰባቱ መለከት ፍርድ ይቀጥላል ራይ 8 ላይ እና ምራፍ 8 እና 9 ላይ እንሄዳለን ግን ይሄኛው ከመካከለ የሁለት ሐሳባል የለም በሁለት መጀመሪያ አየ ነው የመለከቱ ፍርድ በመጀመሪያው 3 አመት ተኩል የሚፈጸመው ነው 7 አመት ነው አንድ ሱባኤ 7 አመት ለማለት ነው 7 አመት ነው በ7 አመት ውስጥ የመጀመሪያው 3 አመት ተኩል የመጀመሪያው 3 አመት ተኩል የሚኖረው ቀድም የተናገርኩት የማህተሙ ፍርድ ነው ከዛ በኋላ 7 አመት እንዳለቀ አንዳንዶቹ ከመካከለኛው ዘመን ጀምሮ ይጀምራል ይላሉ ከመጨረሻው አንዳንዶቹ የለም ወደ መጨረሻው ላይ የሚጀምር ይላሉ anyway በሁለቱም አቅጣጫ የሚፈጸመው ይፈጸማል አሁን 3 አመት ተኩል እንዳለቀ ዳንኤል ላይ ቀደም ምዕራፍ 9 ቁጥር 27 ላይ ያነበባችሁት ምንድነው የሚለው በሱባኤው እኩሌታ በ7 አመቱ ግማሽ 3 አመት ተኩል ላይ ማለት ነው የመጀመሪያ 3 አመት ተኩል 7 ይፈጸማል ቀጥሎ 3 አመት ተኩል ደግሞ ይቀራል በመካከል ላይ ማለት በመካከል በ7ኛው አመት ግማሽ ላይ ምን ይሆናል አለ የቃል ኪዳኑን ውል ያፈርሳል በነገራችን ላይ የመጀመሪያው 3 አመት ተኩል የመጀመሪያው 3 አመት ተኩል እስራኤል ነገሯ ሁሉ ስለሚጠበቅላት የሚወጣ የክርስቶስ ተቃዋሚ እስራኤልን ስለሚያባብል ለእስራኤል የሚመች ስለሆነ የእስራኤልን ጥቅም የሚያስከብር ስለሆነ እስራኤል ያን ጊዜ ኮንፈርታብል ዞን ውስጥ ነው የምትቀመጠው እኔ በአባቴ ስም መጥቻለሁ ምን አላችሁኝም አለ ሌላው ደግሞ በራሱ ይመጣል ምን ታርጉታላችሁ ምን ማለት ነው ይቀበሉታል ማለት ያስተናግዱታል ሐሳቡን ይወስዳሉ እሺ ይሉታል ማለት ነው ለሚላቸው በሙሉ ይሰሙታል ጌታ ሊሰበስባቸው ጌታ ከሚወጣባቸው ነገር ሊያድናቸው ፈለገ ግን እናንተ ምን አላችሁኝ እንቢ አላችሁኝ የመጣሁት ደግሞ በአባቴ ስም ነበር አልፈለጋችሁኝም ቤታችሁ ደግሞ ምን ሆነ ይቀራል አለ የተፈታ ሆኖላችሁ ለዘላለም ይቀራል እስካሁን ድረስ እንደተፈታ ነው እስካሁን ድረስ በዘመን ታሪክ ውስጥ ብትመለከቱ እስካሁን ድረስ አህዛብ እስራኤልን እንደረገጠ ነው ያለው አሁን ደግሞ አሁን አህዛብ በአህዛብ ስትረገጥ ትመለከታላችሁ በአህዛብ ትረገጣለች በራሱ ስም የመጣውን አሜን ብላ ስለምትቀበል ለምን ጥቅሟን ስለሚያስከብር ድንበሯን ስለሚያስከብርላት ለምትሰራው መቅደስ እስራኤል ተባባሪዋ ስለሚሆን ባላት ነገር ስለሚተባበራት አሁን በተለይ ዜና እየሰማችሁ ይሄን ሰሞን ከአሜሪካ ጋር ያላችሁን ነገር ሼክ ግራውንድ ላይ ነው ያሉ ይናገራሉ። አሜሪካና እስራኤል ጉዳይ እንደ ድሮ በቃ ልጥፍ እንደሙጃል ሆኖ ዜና ተሰማችሁ ማለት ነው። ዜና ስሙ። በነገራችን ላይ ወሬን ሰማላችሁ ስለዚህ ንጻ ቅዱስ ሌላን ወሬ ተሆነ ዜና ስሙ ይተክማል ያስፈልጋል አስፈልጊ ነው ዘመኑን ለማየት ለመስማት ለማወቅ ለመመራመር ለመዘጋጀት ይተክማል። እና አሁን ያለው ነገር ከአሜሪካ ጋር መቃረን ውስጥ ነው ያሉት። እሺ 3 አመት ተኩል እንዳለቀ አውሬው ባህሪው ይገለጣል። አውሬው ባህሪው ይመጣል። ምን አለ በተቀደሰው ስፍራ ላይ የጥፋት ርክሰት ቆሞ ስታዩ እንዳለ ጌታ ያን ጊዜ አስተውሉ እንዳለ እስራኤልን የሚያስቆጣ ነገር የሚያስደነግጥ ነገር እስራኤል ከተጠበቀችው ውጪ የሆነ ነገር እንግዳ የሆነ ነገር ከአምልኮ ባህሪው ውጪ የሆነ ነገር በመቅደስ ውስጥ ያደርጋል ማለት ነው። ያን ጊዜ ነው ከእስራኤል ጋር እንደገና ጦርነት ወይ ደግሞ ችግር ወይ ደግሞ ለእስራኤል ያን ጊዜ ጩኸትና ጭንቀት የሚመጣው። አስጨናቂ ዘመን ለእስራኤል ላይ ይሆናል። ኦኬ ያን ጊዜ ይሆናል። አሁን ሁለተኛው ክፍል አውሬው ከተገለጠ በኋላ በእስራኤል ላይ የሶስቱ አመት ተኩል የመከራ ዘመን ላይ ይሄ ይከተላል ማለት ነው። ራእይ ላይ ትላላችሁ አሁን ይሄንን የመለከት ፍርድ እንመለከታለን። ራእይ ምዕራፍ 8 ላይ ዳንኤል ላይ ታችኋል በግማሹ ላይ አሁን ራእይ 8 ላይ እንሄዳለን። በግማሹ የሚጀምር የመለከት ፍርድ መለከት የመለከት ፍርድ እሺ ራእይ ምዕራፍ 8 ቁጥር 6 ምን ይላል? ራእይ ምዕራፍ 8 ቁጥር 6 ሰባቱን መላእክት ያዙ ሰባቱ መላእክት ሊነፉ ተዘጋጁ። የማተሙ ፍርድ ካለቀ በኋላ ማለት ነው። ሊነፉ ተዘጋጁ። ፊተኛው መልአክ ነፋ ደምም የተቀላቀለበት በረዶና እሳት ሆነ ወደ ምድርም ተጣለ። የምድርም ሲሶ ተቃጠለ የዛፎቹም ሲሶ ተቃጠለ የለመለመ ሳር ሁሉ ምን ሆነ ሁሉ ተቃጠለ። የምድር 1/3 ተቃጠለ የዛፎች 1/3 ተቃጠለ የለመለመ ሳር ሁሉ ምን አለ ያል ተቃጠለ። በረዶና እሳት ከሰማይ የመጀመሪያው መልአክ በነፋ ጊዜ የመጀመሪያው መልአክ ጥሩምባውን ባሰማ ጊዜ የእግዚአብሔር ቁጣ በበረዶና በእሳት ወደ መሬት ወረደ። ይህ ፍርድ ተመልከቱ በግብጽ ምድር ላይ ተፈጽሟል። እግዚአብሔር ግብጽን ባለፈው ዘመን በዚህ ቅጣት እግዚአብሔር ቀጥቷል። ዘጸአት 9:22 ላይ ከ22 እስከ 26 ታነቡ ሙሴም እጁን ወደ ሰማይ ዘረጋ በረዶና እሳት ከሰማይ ወረደ በርሻው ላይና በእንስሳ ላይ በሰው ላይ መጣ ግብጽንም መጣ ካለ በኋላ የሚገርመው ነገር የእስራኤል ልጆች ተቀምጦበት በነበረው በጌሳም አገር ብቻ በረዶ አልወደቀም ብሎ ይናገራል። ተመልከቱ እግዚአብሔር ባለፈው ዘመን ስለ እስራኤል እግዚአብሔር ህዝቡን ሊያወጣ በወደደ ጊዜ በግብጽ ላይ ምን አድርጓል? ይሄንን ነገር ፈጽሟል። በወረደ ጊዜ በከብቶቻቸው ላይ በዛፉ ላይ በእርሻው ላይ በቡቃያው ላይ ምድር ተቃጥላለች። እግዚአብሔር ያንን ካደረገ ወደፊት ደግሞ በሰፊው እግዚአብሔር ማድረግበት ምንም ምክንያት የለውም። ብሉይ ኪዳን አዲስ ኪዳንን ነው ያሳየን ያለው። በብሉይ ኪዳን የነበረ የእግዚአብሔር ቁጣ ወደፊት በስፋት በአይነት በአለም ዙሪያ እንደሚገለጥ እናስተውላለን። እግዚአብሔር ያንን ካደረገ ከኋላችን ምስክር ካለን ከፊታችን ደግሞ እግዚአብሔር የማያደርግበት ምንም ምክንያት የለውም። ሁለተኛው መልአክ ነፋ ስምንት በስት የሚቃጠል ታላቅ ተራራ የሚመስል ነገር በባህር ተጣለ። የባህሩም ሲሶ ደም ሆነ። በባህርም ከሚኖሩ ህይወታቸው ህይወት ካላቸው ፍጥረቶች ሲሶ ሞተ። የመርከቡም ሲሶ ጠፋ። አሁን ይሄን የሚያስገርም ነገር ነው። የባህር አንድ ሶስተኛ ምን ሆነ የሚለው ደም ሆነ። ህይወት ካላቸው ፍጥረቶች በሙሉ አንድ ሶስተኛው ሞተ። ከመርከቦቹም ደግሞ ሲሶ ምን ሆነ። ግን ምንድነው ከሰማይ የመጣው? ከሰማይ ሁለተኛው መልአክ በተነፋ ጊዜ ታላቅ ተራራን የሚመስል ነገር እሳት የሚመስል ነገር ወደ መሬት ወረደ ነው የሚለው። ይሄ ነገር ልንገራችሁ ወገኖቼ፣ የምድር ተራራ ተፈንቅሎ መጣለ ማለት አይደለም። ከሰማይ መጣ ነው የሚለው፣ እንደገና ደግሞ ተራራ ነው የሚለው። ብዙዎቹ የሚሉት ይሄንን ከሰማይ ድንጋይ ይመጣል ወይ ደግሞ አስትሮይድ ይመጣል ነው የሚሉት። ያሁኑ ዘመን ሰው አስትሮይድ ምድርን እንደሚመታ ይናገራል፣ ያውቃል፣ ችግር የለበትም። ዮሐንስ ይሄን ራእይ ሲያይ በዮሐንስ ዘመን ምድር በድንጋይ ከሰማይ ተመታ እንደምትመታ የሚያውቅ አዋቂ፣ የሚያውቅ ሳይንቲስት፣ የሚያውቅ ተመራማሪ በዮሐንስ ዘመን አልነበረም። ዮሐንስ ግን ወደፊት የሚሆነውን ነገር ነው ያየው። ወደፊት የሚሆነው ግን ሲመለከት ከሰማይ ድንጋይ ይመጣል። እሱ ያየውን ቪዥን ነው የሚናገረው። እሳት የለበሰ ተራራ የሚመስል ነገር ወረደ። አንድ ሶስተኛ የሚሆነውን ባህር ምን አደረገው ነው የሚለው፣ ደም አደረገው። አንድ ሶስተኛ መርከቦቹ ምን አደረገ ነው የሚለው፣ አጠፋ። አንድ ሶስተኛ በባህር ያሉትን ነገሮች በሙሉ ምን አደረገ፣ ገደለ ነው የሚለው። እንደዚህ ብለው ይናገራሉ። ድንጋይ መጥቶ ባህር ውስጥ ቢገባ የሚመጣው አለት ባህር ውስጥ ገብቶ አልጌ ይፈጥራል። አልጌ ሲፈጥርም ከለሩ ወደ ምን ይለወጣል ይናገራሉ፣ ወደ ደም፣ ወደ ቀይነት ይለወጣል ብለው ያሁኑ የሳይንስ አዋቂዎች ይናገራሉ። ከሰማይ ላይ መጥቶ ድንጋይ ቢመጣ ሊፈጠር የሚችለው በባህር ውስጥ ሲናገሩ፣ የባህር ከለር እንደሚመረዝ፣ ባህር ከለሩን እንደሚቀይር፣ ደም እንደሚሆን በአልጌ ምክንያት ብሎ ይናገራሉ። ዮሐንስም ደግሞ አልጌ ብሎ አይናገር እንጂ ደም ሆነ ነው የሚለው። ያ ደግሞ ስለሚመርዝ እንስሳትን ይገላል። ኦፍኮርስ ትልቅ ድንጋይ ባህር ውስጥ ቢገባ አንድ ሶስተኛው መርከ መገለበጥበት ምንም ምክንያት የለም። እንግዲህ አንዳንድ ፕሮግራም ብታየው ከሆነ ስለ አስትሮይድ ብታየው ከሆነ ቴሌቪዥን ላይ ያቀርባሉ። አንዳንድ ጊዜ ስትሪ ቻናል ያላቸው፣ ዲስከቨሪ ቻናል ያላቸው ያሳያሉ ምን ሊሆን እንደሚችል፣ ምድር እንዴት ልትጎዳ እንደምትችል፣ ከሰማይ በሚመጣው ነገር ስጋት እንዳላቸው ይናገራሉ። ሁሌ ስጋት አላቸው። ሁሌ ደግሞ ሰማይ እየጠበቀ ነው ያለው። በነገራችን ላይ እየጠበቁ ነው ያሉት። ምን ሊመጣ ይችላል እያሉ እየጠበቁ ነው ያሉት። ይህንን ሰው እንኳን እየጠበቀ ነው ያለው። ሊሆን እንደሚችል እየገመቱ ነው ያሉት። ይሄ ተፈጸመ ነው የሚል ነው ብሎ የሚናገረው። ዳዊት በመዝሙሩ እንደዚህ አለ፣ 105:29 ላይ ስላለፈው ሲናገር፣ ውሃቸውን ወደ ደም ለወጠ አሳዎቻቸውንም ምን አደረገ ይላል፣ ገደለ ብሎ ይናገራል። ተመልከቱ፣ ዳዊት የሚናገረው እግዚአብሔር በግብጽ ላይ ያደረገውን ነገር ነው የሚናገረው። በግብጽ የተፈጸመውን ሲናገር ውሃቸውን ወደ ምን ለወጠው ይላል። ተመልከቱ፣ ሰማያትን የያዘ እግዚአብሔር ነው። ምድርን የያዘ እግዚአብሔር ነው። እንዳትናወጥ የሚያደርጋት እግዚአብሔር ነው። ምንም እንዲያወድቅባት የሚያደርግ እግዚአብሔር ነው። እግዚአብሔር ግን ይሁን ብሎ ከለቀቀ ግን ምድር ምንም ልትሆን ትችላለች። ስለዚህ ባለፈው ዘመን ላይ ምን ብሎ ይናገራል? ውሃቸውን ወደ ደም ለወጠ ግብፃውያንን፣ አሳዎቻቸውንም ደግሞ ገደለ። ራእይ ደግሞ ዮሐንስ ሲናገር ስለወደፊቱ በባህር ላይ ያሉ ፍጥረታት በሙሉ አንድ ሶስተኛው ከዚህ የተነሳ ምን ሆኑ ይላል? ሞቱ። እግዚአብሔር ወደፊቱን ሲያሳየን ከኋላ የነበረውን ፈጽሞ ነው እንደገና ወደፊት የሚሆነውን ነገር እየተናገረን ያለው። መጽሐፍ ቅዱሳችን ሁልጊዜ ትክክል ነው። ሶስተኛው መልአክ በነፋ ጊዜ የመስፍን ያነበው ተይሃል። ሶስተኛ መልአክ ምን ያነበው እስኪ አስ ላይ ምዕራፍ 8:3-10
እሺ ራይ ላይ ያዙ ሶስተኛ አሁን ደሞ እንደ ችቦ የሚመስል ኮከብ ወደቀ። በነገራችን ላይ ኮከብ ትልቅ ነው። አንድ ኮከብ ቢወድቅ ምድርን ይደፍናል። ምንም ጥያቄ የለም። ኮከብ በጣም ትልቅ ነው። አሁን የሚናገሩት ጻፍ ቅዱስ ተማሪዎች የሚናገሩት ኮከብ የሚመስል ነገር እየተቃጠለ ይመጣ እየነደደ ይመጣ ነገር አስትሮይድ ወይ ሚቶር የሚሉት ነገር ከድንጋይ ከአስትሮይድ እየተፈነቀለ እየፈረሰ ይመጣ ትልቅ ድንጋይ ማለት ነው። ገነኛ ስም ካላቸው ስለነኝ በሰማያት ላይ ስላሉት ድንጋዮች ሳይንቲስቶችም ስም ይሰጧቸዋል። ታውቃላችሁ እንደዚህ የተባለው አስትሮይድ ስሙን አውጥተውለታል። ስም ሰጥቷቸዋል። አሁን ዮሐንስ እየተናገረ ያለው ስሙን ጠርቶ ነው። ሬቶ የተባለ ድንጋይ እንደ ችቦ እየተቃጠለ ከሰማይ ምን አደረጋ ይላል? ወደ ምድር ወደ ባህር ወረደ። ከዛ በኋላ በወንዞች ላይ ይሄ ደግሞ ተመልኩ ባህር አይደለም የሚሆነው በወንዝ ላይ በምንጮች ላይ ወደቀ። አንድ ሶስተኛው ውሃም ምን ሆነ ይላል? መራር ሆነ ተመረዘ። ከዛም የጠጡት ሰዎች ሞቱ ብሎ ይናገራል። ቁጥራቸውን አይናገርም። ምን ያህል ሰው እንደሞተ አይናገርም። ነገር ግን አንድ ሶስተኛው የሚያክል ባህርና ምንጭ ከዛ የተነሳ ተመረዘ። ስለተመረዘ ደግሞ ሰው ሄዶ በጠጣ ጊዜ ከዛ የተነሳ ምን ሆነ? ሞተ። ሮቴል መራራ ውሃ ለማለት ነው። መራር ውሃ ሆነ። ሙሴ ህዝቡን እየመራ በምድረ በዳ ላይ ሲሄድ የነበረውን ታሪክ ታውቃላችሁ። ወደ ማራም መጡ። በምድረ በዳ ሲጓዙ የማራም ውሃ ምን ነበር ይላል? መራራ ነበረ። ህዝቡም ደግሞ አግሮመረመ ጮኸ። እግዚአብሔርም ሙሴ ምን አለው? ቅጠል አሳየውና ወደ ባህር ጣለው አለው። ሙሴም አነሳና ወደ ባህር ሲጥለው ውሃው ምን ሆነ ይላል? ጣፈጠ። ወገኖይ እንደዚህ አለ ሐዋርያ ጳውሎስ ሮሜ ላይ ትዝ ይለኛል አንድ ቃል ተናገረ። እናንተ አህዛብ አለ በበረከት በመንፈሳዊ ነገር ከነሱ ሆናችኋል አለ ተካፋዮች ሆናችኋል አላችሁ። እናንተ አህዛብ በመንፈሳዊ ነገር እናንተ ከነሱ ሆናችኋል አለ ተካፋዮች ሆናችኋል። ሊሆን ያለውን ነገር ሲናገር ሊመጣ ያለውን ነገር ሲናገር not only ለመዳን ብቻ አይደለም መንፈሳዊውን ነገር እንድናውቅ አስቀድሞ እግዚአብሔር ያደረገውን በአህዛብ ሁሉ ደግሞ እንዲፈጸም እግዚአብሔር ያደረገውን አህዛብ ሁሉ ሊያውት ያሉትን ነገር ሲናገር እናንተም ፓርቲስፔት ያደረጋችሁ እግዚአብሔር በአላማው እናንተም ያስገባችሁ ነው ያለው። ያንን ህዝብ አንድ ዘመን ላይ እግዚአብሔር ተአምራት አሳይቶ በግብጽ ላይ ድንቅን አድርጎ ድንቅና ተአምራትን ያሳየ መጣው ለእስራኤል ህዝብ ብቻ አይደለም። እግዚአብሔር አላማ አንድ ህዝብ ላይ ብቻ አይደለም። የእስራኤል ህዝብ ብቻ ድኖ ከግብጽ ወጥቶ ያ ታሪክ እንዲወራ አይደለም። እግዚአብሔር አላማው ምን ለማድረግ ነው? አህዛብን ምን ለማድረግ ነው? በዚህ ወንጌል ስራ ውስጥ ለመጨመር ነው። በዚህ መንፈሳዊ ነገር ውስጥ ለመጨመር ያንን ያለፈውን ታሪክ ፈጽሞታል እግዚአብሔር። አሁን ደግሞ አህዛብ ሁሉ የሚካተቱበትን ታሪክ እግዚአብሔር ምን ያደርጋል? ይፈጽማል። ዛሬ ዓለም የጣፈጠ ውሃ ይጠጣል፣ ችግር የለም። ቀን ሲመጣ ግን ዛሬ እንደ ልብ የሚጠጣ ውሃ መርዛማ ይሆናል። ዛሬ ጠዋት ፎር ግራንትድ ነው የምንወስደው። ጠዋት ተነስተን ብርሃን ስናይ አትጠሩ። አሁን ነገ ይነጋል ወይ ብሎ የጠየቀ ሰው አለ? አትጠይቁም። እኔም አልጠይቅም። ወይ አሁን ትንሽ ጊዜ በኋላ ይጨልም ይሆን ብዬ አስባለሁ። አልጠይቅም። ለምን? ተፈጥሯዊ ነው። ህጉን ጠብቆ ነው የሚሄደው። ስለዚህ ሰዓቱ ሲደርስ ምን ይሆናል ብዬ አስባለሁ? ይጨልማል። ደግሞ ነገ ጠዋት ይነጋ ይሆን ብዬ አልጠብቅም። ለምንም አውቀው ነገር አለ፣ ተፈጥሯዊ ነው። ነገ ጠዋት ደግሞ ምን ይሆናል? ይነጋል። ወስደነዋል። ግን አንድ ቀን ግን እንደዚህ የሚሆንበት ቀን ይመጣል። አይገርምም? አንድ ቀን ቅድም ያያችሁት ጨለመ የሚለው ነገር እንደዚህ ነው። እንደዚህ ይሆናል። ሰው እንደጠበቀው የማይሆንበት ጊዜ ይመጣል። የሚጨልምበት ጊዜ ይመጣል። ሰው ብርሃን ኤክስፔክት እያደረገ ጨለማ ይሆናል። ሰው ንጹሃ ጣፋጭ ውሃ እየጠበቀ ምን ይሆናል? መራራ ይሆናል። ወንዝ ይበላሻል። አሳዎች ይሞታሉ። ሰው አሳ እንደልቡ እየበላ ነው፣ ግን አሳዎቹ ሊሞታሉ። ምን ማለት እንደሆነ እናውቃለን። አንድ ሶስተኛ አሳ አለቀ ሲባል ቀላል ነገር እኮ እንዳይመስላችሁ፣ ኢኮኖሚው ላይ የሚያመጣው ተጽዕኖ አለ። የአሳ ኮርፖሬሽን ቀላል ቢዝነስ እንዳይመስላችሁ። ሶስተኛው መርከብ ጠፋ ማለት ኖት ኦንሊ ሰው ብቻ ስለሚጠፋ አይደለም፣ ኢኮኖሚው ላይ ደግሞ ተመልሶ የሚያመጣው ተጽዕኖ አለ። ሁለት ግንብ ሁለት ፎቅ ፈረሰ ተብሎ አይደለም አሜሪካ እንዲህ ሲነወጥ የምታውቁት? ሁላችን ነው እያየነው አይደለም? ሴፕተምበር 11 ዲሆነ በቃ ከዛ ጀምሮ እንዲነቃነቃል። ተመልከቱ፣ በዓለም ላይ በሚኖር ህዝብ ላይ በዛን ጊዜ ወገኖች፣ በዛን ጊዜ ለዓለም በዓለም ላይ የሚሆነው ነገር በሙሉ ጭንቅ ነው። መኖር ሰው የሚመኝበት ጊዜ አይደለም። ለነገሩ ኋላ እንመጣለን፣ ታውታላችሁ። አራተኛው መልአክ ነፋ። አንበው የሚቀረው ገና ስለ ሶስቱ ወየውላቸው ሲል ሰማው። አራተኛው ከተነፋ በኋላ አሁን አንድ መልአክ ወየው ገና የሚቀር ነገር አለ፣ በምድር ላይ የሚሆን ነገር አለ፣ ገና ሶስት ያልተነፋ አለ ብሎ ተናገረ። አራተኛው በሆነ ጊዜ እየሆነ ያለው ፀሐይም ከዋክብትም ጨረቃም ብርሃናቸው ምን አደረጉ ነው የሚለው ከለከሉ። ተመልከቱ ምን እያለው፣ በሰማይ ላይ መናወጥ ሆነ። አሁን ሉቃስ ወንጌል 21 ቁጥር 25 ላይ አውጡና ተመልከቱ። በሰማይ ላይ አሁን ነገር በሰማይ ላይ መሆን ጀመረ። ሉቃስ ወንጌል 21 ቁጥር 25 ላይ ገጽ 74 ላይ ታገኙታላችሁ። በፀሐይና በጨረቃም በከዋክብትም አለ ጌታም ደግሞ ሲናገር ስለ መጨረሻው ዘመን ምንድን ነው የሚሆነው ብለው በጠየቁት ጊዜ ነው እያስረዳ ያለው። ዮሐንስም የሚናገርህን በፀሐይና በጨረቃ በከዋክብትም ነው ያለው። ዮሐንስም በፀሐይና በጨረቃ በከዋክብትም ምልክት ይሆናል፣ ከሞገዱም ይሆናል። በምድርም ላይም አሕዛብ በባህሩና ከሞገዱም ድምፅ የተነሳ እያመነቱ ይጨነቃሉ። ሰዎችም ከፍርሃት በዓለም የሚመጣበትን ከመጠበቅ የተነሳ ይደክማሉ፣ የሰማያት ኃይላት ይናወጣሉና በብዙ ክብር በደመና ሲመጣ ያዩታል። ይህም ሊሆን ሲጀምር ቤዛችሁ ቀርቧልና አሸቅባችሁ ምን አድርጉ አለ። ተመልከቱ፣ ጌታ እየተናገረ ያለውን ተመልከቱ። በሰማይ ላይ ስለሚሆነው ነገር ስለመጨለሙ፣ የሰማያት ኃይላት መናወጥ ጀመሩ ነው ይጀምራሉ ነው የሚለው። ሰማያት ይነቃነቃሉ። እነኚህም ጽኑ መስለው የሚታዩ በሙሉ መነቃነቅ መጨለም ይጀምራሉ። ተፈጥሮ መናገር ትጀምራለች። ተፈጥሮን እግዚአብሔር ያነቃንቃል። ጨረቃ ብርሃኗን አትሰጥም፣ ፀሐይም አትሰጥም፣ ከዋክብቱም እንዲህ ይጨልማሉ እያለ ይናገር። በዘጸአት 10 ከ22 እስከ 23 ላይ ሙሴም እጁን ዘረጋ፣ በግብፅ አገር ጽኑ ጨለማ 3 ቀን ሆነ ይላል። እግዚአብሔር ግብፅን ሲቀጥ ያደረገው አንድም ይሄን ነው። ወደ ሰማይ እጁን በዘረጋ ጊዜ ሙሴ በግብፅ ምድር ላይ ምን ሆነ? 3 ቀን ጽኑ ጨለማ ሆነ። ወንድም ወንድሙን ማየት አልቻለም። ለእስራኤል ልጆች ግን በተቀመጡበት ስፍራ ምን ሆነላቸው? ብርሃን። ለምንድን ነው እንደዚህ እየለየ የሚናገረው? ለምንድን ነው እግዚአብሔር እንዲህም ሆነ እነሱ ግን በጌሳም በረዶም እሳትም አላገኛቸው፣ እንዲህም ሆነ እነሱ ግን ውሃቸው እንዲሁ ጣፈጠላቸው መራራ በሆነ ጊዜ፣ እንዲህም ሆነ አሁን ደግሞ በግብፅ 3 ቀን ጨለማ ሲኖር በእስራኤል ዘንድ ግን ብርሃን ነበረ? እግዚአብሔር እንደዚህ ማድረግ ይችላል? አዎ ወገኖች ሆይ እግዚአብሔር ይችላል። ግን ለምን እግዚአብሔር እንደዚህ ያደረገ? ወገኖች ሆይ ጌታ ሲመጣ በአማኞችና በማያምኑት ላይ የሚሆነው ልዩነት እንደዚህ ሆነ። ልዩነት ይኖራል ያለ ልዩነት አይደለም በብርሃን እና በጨለማ መካከል ልዩነት ይኖራል ስለሚድኑት ተስፋ አለው ስለሚጠፉት ደግሞ መከራ ወይ ደግሞ ፍርድ አለው የነበረው አሁን ደግሞ መልሶ ወደፊት ይሆናል እስራኤል ለቤተ ክርስቲያን ምሳሌ ሆና እየቀረበች የነበረች ሀገር ነች ሊሆን ያለውን የእግዚአብሔርን ክብር ሊመጣ ያለውን ነገር እግዚአብሔር በእስራኤል በኩል ለቤተ ክርስቲያን ሲናገር ነበር በስራ በኩል እግዚአብሔር ለቤተ ክርስቲያን ምን ያደረገ ነበር የቆየው ሲናገር ነበር የቆየው ያዘጋጀ ነበር የቆየው ይሄ ነው ዓላማው እግዚአብሔር አሕዛብን የማዳን ዓላማ አሕዛብን ወደሱ ይማቀረብ ዓላማ ነው አሁን ምዕራፍ 9 ላይ እንገባለን አምስተኛውን መልአክ አምስተኛው መልአክ ነፋ ከሰማይም ወደ ምድር የነበረ ወድቆ የነበረ ኮከብ አየው አምስተኛው መልአክ ሲነፋ እንደሆነ እዚህ ላይ መጣው አምስተኛው ላይ ከሰማይም ወደ ምድር ወድቆ የነበረ ኮከብ አየው የጥልቁም ጉድጓድ መክፈቻ ተሰጠው የጥልቁም ጉድጓድ ከፈተው ጢስም ከታላቅ ተሆን እንደሚወጣ ጢስ ሆነ ከጉድጓዱ ወጣ ፀሐይና አየርንም በጉድጓዱ ጢስ ጨለሙ ከጢሱም አንበጣዎች ወደ ምድር ወጡ የምድርም ጊንጦች ስልጣን እንዳላቸው ስልጣን ተሰጣቸው የእግዚአብሔር ማህተም በግንባራቸው ከሌለባቸው ሰዎች በቀር በምድር ያለውን ሳር ቢሆን ወይም ማናቸውንም የለመለመ ነገር ወይም ማናቸውንም ዛፍ እንዳይጎዱ ተባለላቸው አምስት ወርም ሊያሰቃዩዋቸው ተሰጣቸው እንጂ ሊገሏቸው አይደለም እነርሱም የሚሰቃዩት ስቃይ ጊንት ሰውን ነርፎ እንደሚያሰቃይ ነው በዚያም ወራት ሰዎች ሞትን ይፈልጋሉ አያገኙትም ሊሞቱም ይመኛሉ ሞቱም ከነርሱ ይሸሻል በኋላ ቀሮና ነበዋል እንዴ ምንድነው ይሆን ያለው አምስተኛው መልአክ ሲን መልአክ በነፋ ጊዜ አምስተኛው መለከት በተነፋ ጊዜ ወርቆ የነበረ ኮከብ አየው ይሄ ከሰማይ የወደቀ ኮከብ ማለት አይደለም አክት ኮከብ ይመስላሉ ይጠራሉ ወርቆ የነበረውን ኮከብ አየው የጥልቁን መክፈቻ ምን አደረገው ተሰጠው አንበጣዎችም ከዛ ከተከፈተው ውስጥ ይከፈትላቸው ወደ ምድር ምን አደረጉ ነው የሚለው ወጡ የእግዚአብሔር ማህተብ በግንባራቸው ያላቸውን ሰዎች እንዳይነኩ ተደረጉ እነኛ 144000 እንደገና ደግሞ ጌታን በዛን ጊዜ ተከተሉ ያሉትን ሰዎች ማለት ነው በዛን ጊዜ ቁጥሩን ያልተቀበሉትን ሰዎች እንዳይነኩ ተነገራቸው ከዛ በኋላ ወደ ምድር ወጡና እንዲያሰቃዩ ሰውን እንዲያሰቃዩት ለአምስት ወር ስልጣን ሰጣቸው አንደኛ የእግዚአብሔር ማህተም ያለባቸውን ሰዎች አይነኩ ተመልከቱ ሁለተኛ ቅጠልና ዛፍን እንዳይጎዱት ተነገራቸው ይሄ በምድረ በዳ የሚመጣ አንበጣ በረሃ ላይ የሚነሳ አንበጣ ማለት አይደለም እስማ ጉዳዩ ከሰው ጋር ሳይሆን ከም ጋራ ነው ከዛፍ ጋራ ነው አይደለም እንዴ አዎ እሱ ከዛፍ ጋራ ነው እነኚህ ዛፍ የሚነኩ አንበጣዎች ዛፍ የማይነኩ ናቸው እነኚህ ዛፍ አይነኩ ዛፍ አይነኩም የለመለመውን ነገር አይጎዱም ጉዳያቸው ግን ከማን ጋራ ነው ከሰው ጋራ ነው ከሰው ጋራ ነው ሰውን ደግሞ እንዲገሉት ደግሞ አይደለም ሰውን ግን ምን እንዲያርጉት ነው እንዲያሰቃዩት ለስንት ወር ቅጣቷ ደግሞ ለአምስት ወር ነች ለአምስት ወር ግን በዛ አምስት ወር ውስጥ ሰው ራሱ ሞትን እየፈለገ ሞትን አያገኝም በሌላ ነገር ሰው ራሱ ሊሰቀል ቢሞክር መስቀል አይችልም ምንድነው ሳይንስ ፊክሽን ነው የምታወራው ነው የቀለልከው ነው ልትሉኝ ትችላላችሁ መጽሐፍ ቅዱስ የሚናገረው ነው መጽሐፍ ቅዱስ የሚናገረው ሞቱን ይመኙታል ይፈልጉታል ግን ሞት ከነሱ ምን አደረገ ነው የሚለው እግዚአብሔር እንደዚህ ያደርጋል አዎ እንደዚህ ዋው ወገኖች ወይ እግዚአብሔርን እኮኛ ያወቀ ነው በብዙ ምህረቱ ብቻ ነው አይደል የእግዚአብሔር ብዙ ምህረት አይደለም እንደፈለገን እንድንሆን ያደረገን ያለው አጣ እግዚአብሔር ቁጣ አይምጣ። እግዚአብሔር ሲቆጣ ከባድ ነው። ከባድ ነው። መጽሐፍ ቅዱስን ካየን ከባድ ነው። እግዚአብሔር ቁጣ ምድርን ይገለብጣል። ከባድ ነው። ከቁጣውጣን አዘዘ። ተከፈተላቸው። እነኚህ ዲመንስ ናቸው። ተከፈተላቸው። ከጥልቁ ጉድጓድ ወጡና እንደዚህ አይነት ነገር ለማካሄድ ከምድር ላይ ወጡ። ከምድር ላይ ወጡ። ሰዎች መንደፍ ጀመሩ። ሰዎች ያን ጊዜ የሞት ያለ ቢሉ ራሳቸውን ሊገሉ ይሞክሩ፣ ሽጉጥ አንስተው ይሞክሩ፣ ራሳቸውን መግደል አይችሉም። ይመኛሉ፣ ለሞት ይፈልጋሉ፣ ግን እንዳይሞቱ ተወሰነ። አትሞቱም፣ ራሳችሁን አትገሉም፣ ሞት ከእናንተ ይሸሻል። ሞት ባይተሰልፍ ራሱ ሞት የሚባለው ነገር ከሰው እንዲሸሽ ይደረጋል። ምን ምክንያት ምንድን ነው ሞት ማለት? እስቲ ሞት ምንድን ነው ቢወጥቅ ምን ትላላችሁ? ልብ ማቆም፣ መተንፈስ ማቆም። ምንድን ነው ሞት ራሱ? እስኪ ሞት ምንድን ነው? ግን ተመልከቱ፣ ሞት ራሱ ሞት በእግዚአብሔር ዘንድ የታወቀ ነው። ሞት የኃጢአት ውጤት ነው አይደለም እንዴ? የኃጢአት ደመወዙ ምንድን ነው የሚለው መጽሐፍ ቅዱስ? ሞት ነው። ከኃጢአት በኋላ የመጣ ነው። እግዚአብሔር ግን በዛን ጊዜ ሰዎች ራሳቸው በራሳቸው ፍላጎት እንኳን ሞትን ቢመኙ ሊያደርጉት ቢፈልጉ ያ ሞት የተባለውን ነገር እንዳያካሄዱ በራሳቸው ላይ ሞት አንተ አሁን ስልጣን የለህም ተብሎ ይከለከላል። ሞት ራሱ ስልጣኑን ይከለከላል። ስለዚህ ማንም ሰው ራሱን ሊገድል አይችልም። ይመኛል ራሱን ለመግደል ይመኛል ይፈልጋል። ምን ችግር አለ? እንደውም ምናልባት ተቆር ተቆር ያለው ትንሽ ሰንበት ይል እንደሆነ እንጂ በተለይ ነጩ እንዲያነ ገጥሞት ነው እንዲያነ ነገር ገጥሞት ነው ራሱን እያንጠለጠለ የሚገለው ቢቻል ኖሮ። ግን አይቻልም። እንግዲህ ለትንሽ ችግርም እነሱ መቆየት አይፈልጉም። አይደለም ሊጠንከር ላለ ነገር እንደው ከምናየው ነገር ማለት ነው። ግን ትንሽ ኢኮኖሚ ነገር ለወጥ ሲል እንኳ ራሳቸውን መጣል ይፈልጋሉ። ከፎቅ ላይ ጭንቅ አይፈልጉም። አሁን ግን ተመልከቱ፣ እንደዛም ሰው እንኳን ቢፈልግ ምኞቱ እንኳን ቢፈልግ ሰው እንኳን ቢመኝ ማድረግ አይችልም። የሚገርም ነገር ነው። ይከለከላል። ለአምስት ወር እግዚአብሔር መድበዋልና ለአምስት ወር ግን ሰው እንዲሰቃይ እግዚአብሔር ፈቅዷል። የስቃዩ አይነት ደግሞ በምንድን ነው አለ? እንደ ጊንጥ ነው። ጊንጥ ሰውን እንደሚነድፍና እንደሚንገበገበው ነድፎኝ ስለማላቅ አላውቅም፣ ግን ኃይለኛ እንደሆነ ይገባኛል። እንደሚንገበገብ ወየው እንደሚል እንደዛ አይነት ነው። ስንት ጊዜ በቀን ውስጥ ይነደፋል? ይህን አላውቅም፣ አይናገርም። በአምስት ወር ውስጥ ይነደፋል? አላውቅም። ግን አስገራሚው ነገር በግንባራቸው ላይ የእግዚአብሔር ማህተም ያለባቸውን ሰዎች ግን ምንም ነገር አያደርጉም። ይሄ ምን ማለት ነው? ይሄ አእምሮ ያለው ግን አንበጣ ነው። አንበጣ ይባል እንጂ ይሄ ማሰብ ማወቅ ዲመንስ ናቸው፣ አጋንንት ናቸው። እነ ቁጥር ገብቷቸዋል። ሊገድል ሲል ይሄ የእግዚአብሔር ማህተም አለው። ተራው ሎከስት አለ። ይሄ ተራው አንበጣ ማለት አይደለም። ተራው አንበጣማ ምን ችግር አለው? ማን ያያል? ምንስ አእምሮ አለው? ምን ያስባል? ያና እግዚአብሔር ማህተም አለው። ዞር ይላል። እግዚአብሔር ይመስገን። ደሙ በበር ላይ ደማችሁ ደሙን የቀቡት የሞት መልአክ በመጣ ጊዜ ምን አደረጋቸው የሚለው ያን ፋሲካ ታስታውሰው ይለ በግብጽ ምድር ለቅሶ ሲሆን ያ የሞት መልአክ ግን ወደዛ ሳይገባ ምን አደረገ? ደሙን እያየ ልንገራችሁ እኮ ይሄ አልታዘዝ ብሎ እስራኤላዊ ስለሆነ የሚባል ነገር የለም። ባይቀባ ኖሮ ይገደል ነበር። አይደለም እንዴ? የተረፉት እኮ ደሙን በመቀባትና ቀብተው ስለተረፉ ነው እንጂስ ያን ጊዜ እስራኤላውያን በመሆናቸው አይደለም የተረፉት። የሞት መልአክ በመጣ ጊዜ የተረፉት እነሱ የእስራኤል ሕዝብ ስለሆኑ አይደለም። የተረፉት ደሙን ምን ስላደረጉ ነው? አውቁ ነገሩ እንግዲህ ወገኖች፣ የክርስቲያን መሆናችን ሲሆን በእርግጥ ደሙ በእኛ ላይ አለ ወይ ነው። ምክንያቱም ደሙን አትርግጡት የለን መጽሐፍ ቅዱስ ደሙን ስናክፋፋ እኮ አንድ ጉዳይ ነው። ሳጠባችሁበት እንደምን አታድርጉት። ለምን ደም እንደዚህ ክፋፋል እንዴ? ለካ ለምን? አይ ዝም ብሎ እንደ ቀል ህይወትን ሰው ሲይዝ ደሙን ማክፋፋት ማለት ያኔ ነው። ደሙን የታተምንበትን ቅዱስን እግዚአብሔር መንፈስ እንደ ወዲያ ወዲህ እያልን እንደ ፈቃዱ እንደ እሱ ሀሳብ መኖር ሳንችል ስንቀር የታተምንበትን ነገር ማበላሸት ነው። ደሙን ደሙ ማቃለል ነው። ያን ጊዜ ክርስቲያን ተብሎ መጠራታችን ከጊንጦ አይደል። የሚያድ ግን በትክክል ደሙ ምን አደረጉ? ያደረጉት ናቸው። በትክክል የቀቡት ጠበቁት፣ ከቤታቸው እንዳይጠፋ ሪል በትክክል መቀባታችን እርግጠኛ የሆኑት ላይሆን፣ እንደገና ደግሞ በጎኑ በትክክል ለተቀባ ያዩ ያራገጡ እነሱ ሆኑ። በሙሉ ሙሴን ሰሙትና ይሄ የመጨረሻው ጉዳይ ስለሆነ መቀባት አለብን እስካሁን ድረስ ያየነው ሁሉ እነት ነው አሁንም ቢሆን የሞት መልአክ ይመጣል ስለዚህ እናልቃለን እስካሁን የተፈጸመው ነገር ተፈጽሟል አሁንም ማይቀርም የተናገረ ይከናወናል ስለዚህ ደግሞ በደንብ አድርገን እንቀባለን ሲሉ ቀቡ ያን ጊዜ የሞት መልአክ ያየ ደም በሌለበት በግብጽ አገር ገብቶ በክሩን ሁሉ ገደለ ምን ጻፈው ልጆችን ውስጥአለ እግዚአብሔር ይጠብቀን እግዚአብሔር ይርዳን እና እነኚህም ደግሞ ያምላካቸው ምልክት ያለባቸውን በጌታ በኢየሱስ ክርስቶስ በዛን ጊዜ ምንም እንኳን በመድር ላይ ይቀሩና በመከራ ዘመን ውስጥ ይለፉ እንጂ በርግጥ ጌታን እንገራቸው በርትተው እንደገና ተነስተው እንደ ጌታን አውቀው መነጠቅ አምልጧቸው ማልባት ደግሞ በእግዚአብሔር ዓላማ የሚቀሩ ሰዎች እንዳሉ አላውቅም ሁሉን ነገር አልተገለጠልንም ምን ቢገባንን ነው ምናነበው ግን በመድር ላይ የሚቀሩትን ሰዎች እግዚአብሔር በመድር ላይ የሚተዋቸው ሰዎች ያን ጊዜ ህይወታቸውን አሳልፈው ለጌታ ስለሚሰጡ በእነሱ ላይ እነኚህ ግንጦች ስልጣን የላቸው በ144ሺህ ላይ ስልጣን የላቸው በቀረው ላይ ግን ህዝቡን ዓለሙን በሙሉ እንዲያሳድዱ እንዲያስለቅሱ ይደረጋል ተመልከቱ ሁሉ ሰው ህክምና ምርዳው ሲጠፋ ሁሉ ሰው አልቃሽ ሲሆን ማን ወገኖቼ ወይ ይሄኮ በዘመናት ሁሉ ኋላ ታሪክን ሄደን ብናይ በዘመን ውስጥ የነበረው የበሽታ አይነት ብታው ማት ነገር ኩኖ ዓለም ላይ ይሆነው የስ ስፓኒሽ ምንል ፊቨር ነው ይሉት ትኩሳት እና በሽታ የነበረው ስንት ህዝብ እንደጨረሰ አውሮፓ ውስጥ የነበረው በሽታ ሰው መርዳት ሰው መቅበር ፍጹም የማይቻልበት ደረጃ ላይ ነበር በቃ ሰው ምን ማድረግ አይቻል ሁሉ ሟች ይሆነ ብላክ ፍሌግ ይሉት ሰው ሁሉ እየሞተ ሰው ሁሉ ደም እየጠፋ ማን ይርዳ ሁሉ ማች ሆነ አውሮፓ ውስጥ አውሮፓ ግማሽ ህዝብ ቆልቆ ነበር ግማሽ ህዝብ አልነበረ በዚህ በሽታ አልቆ እና እንደዛ አይነት ነገር ድጋሚ ይመጣል እንደ የተናገረው መጽሐፍ ቅዱስ የከፋ ነገር ይመጣል ባለፈው ጊዜ እግዚአብሔር ይሄን ያደርግም እንደምንለው ነው ምን ነው እግዚአብሔር ባለፈው እንደዚህ ያደረገ እነኛ ሰዎች አልነበሩ ያ ሁሉ ህዝብ ሲያልቅ እግዚአብሔር እነኛስ ማን ፈጠራቸው ምድር ላይ አልነበረም ብላክ ፕሌግ ዩሮፕ አውሮፓን ሲጨርሰው ሙልጭ አርጎ ሲወስደው እዚህ ሜክሲኮ ህዝብ ሲያልቅ በበሽታ እኮ የቅርብ ዘመን ታሪክ ነው እግዚአብሔር አልነበረም እግዚአብሔር አልፈጠራቸው የቀደመው ህዝብ በዚህ ከተቀጣ ወደ ኋላ ደም ወይደን በመጽሐፍ ቅዱስ ላይ ያለውን ነገር ስለላይና እግዚአብሔር በዛ ህዝብ ላይ ይሄን ካደረገ ወደፊት አይሆንም ተብሎ ይታሰባል አንዳንድ ሰዎች ስለ ራእይ ያላችሁ አስተያየት ለየት ያለ ስለሆነም ነግራችሁ እንደሚሆን አድርገው አይናገሩ እንደዚህ ነው ቅዠት ነው ወይ ደግሞ ይሄ ማለት ይሄ ነው ልዩ ትርጉም የራሳቸውን ትርጉም ይሰጣሉ ኮከብ ከሰማይ ወደቀ የሮም ፖፕ ከመለስ ላይ የሮም ፖፕ ስልጣኑን መለከቀ ማለት ነው ብለው ይተረጉማሉ ብዙ ትርጉም ስላለው ነው ግን እንደዛ አይደለም የራሳቸውን ትርጉም ስለሚሰጡ እንደንገቅና ስለዚህ አይ ግዚያው ገና ነው ይያሉ እንደልባቸው እንጠጣን ብላ ይላሉ እንዳለው ሰዎችን እንደዚህ የሚያደርግ መንፈስ ማለት ነው ሰዎችን እንዲመረ ይችላል እንዴ ሰው ደህነሱን ይችላል እንዴ የሚያደርግ መንፈስ ማለት ነው ስለዚህ ሰዎች ሞት ይመኛሉ ግን አያገኙትም ሞት ይከለከላል አሁን ተመልከቱ የነኝን ያንበጣዎችን መልክ እዩ አንበጣ ይመስሉ ዲመንስ ናቸው አጋንንት ናቸው እዩት ቁጥር ምራፍ 8 ምራፍ 9 ቁጥር 7 ላይ ያንበጣዎቹ መልክ ለጦርነት እንደተዘጋጀ ፈረሶች ናቸው በራሳቸውም ላይ ወርቅ እንደሚመስል ያስላል እድሪ እንደሚመስሉ አክሊሎች ነበሯቸው ፊታቸውም እንደ ሰው ፊት ነበር የሴቶች ጠጉርን የሚመስል ጠጉር ነበራቸው ጥርሳቸውም እንዳንበሳ ጥርስ ነበር የብረት ጥሩር የሚመስልም ጥሩር ነበራቸው የክንፎቻቸውም ድምጽ ወደ ጦርነት እንደሚጋልቡ እንደ ብዙ ፈረሶች ሰረገላዎች ድምጽ ነበር እንደ ጊንጥም ጅራት ያለ ጅራት አላቸው በጅራታቸው ሞጌ አለ ሰዎችንም 5 ወር እንዲወዱ ስልጣን አላቸው በእነርሱም ላይ ንጉስ አላቸው ፎር ዛት ማተር መሪ ንጉስ አላቸው ተመልከቱ አላቸው እርሱም የጥልቁ መልአክ ነው ስሙም በዕብራይስጥ አባዶን በግሪክ አፕሎዮን ይባላል አይ ጥሩ አርጎ ነበር ይሰራው ለሪ ይሄው ተመልከቱ ፈረስ ነው እንደገና የሰፊት አለው ጸጉሩ ደግሞ ምን ይመስላል አለ በነገራችን እነኚህ ኮፒ የሚያደርጉት እኮ ከመጻፍ ሁሉ እየሰረቁ መልካቸው ፈረስ ይመስላል ራሳቸው ላይ አክሊል አለ ፊታቸው እንደ ሰው ፊት ነው ጸጉራቸው እንደ ሴት ጸጉር ነው እንደ ወንድ ጸጉርም አለ ረም ያለ ነው ለማለት ነው ጥርሳቸው እንደ አንበሳ ጥርስ ነው የብረት ጥሩር ለብሷል ደረታቸው የብረት ጥሩር ልብስ አለው ክንፍ አላቸው ጅራታቸው እንደ ጊንጥ ጅራት ይመስላል ንጉስ አላቸው እርሱም የጥልቁ መልአክ ነው። ስሙም አብዶን በግሪክ አፕሊዮን ይባላል። ይሄ ባጭር ቃል ተራምበጣ አይደለም። ከጥልቁ ያልወጡ አሁን የተዘጉ አሁን ያልተከፈተላቸው አጋንንቶች አሉ። ከጥልቁ ያልወጡ ለዚህ ነው የወደቀ መልአክ ተጠቅሞ መከፈቻ ሄዶ ደግሞ እናደረገላቸው ነው የሚለው። ከፈተላቸው መጽሐፍ ቅዱስም ጌታ ሲናገር ፊልጵስዩስ ምዕራፍ 2 ላይ ተስተውሳላችሁ፣ በሰማይ በምድርም ከምድርም በታች ያሉትን ሁሉ በጌታ በኢየሱስ ክርስቶስ ስም ይንበረከኩ ዘንድ ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ እንደሆነ ይመሰክር ዘንድ ነው የሚለው። ግን ቦታውን ተመልከቱ፣ በሰማይም በምድርም ደሞ ምንድነው ከምድር በታች እንዲቆፈረን የምናወጣው ነገር ነው? የት ነው የሚይዝ? የት ነው የምድር በታች? እሺ በሰማያስ እንደዚህ ቀና ብለን እንመልከት። ምናልባት የት ነው የምድር በታች? እንደው አንዳንድ ጊዜ ወስደው ምድርን ፀሐይ በመሬት ፀሐይን ስትዞር ታያላችኋል። ፕላኔቶቹ ሲዞሩ በሶላር ሲስተም ላይ በፀሐይ ላይ ሁሉ ፕላኔት ሲዞር ታያላችኋል። የት ነው ላይ? የት ነው ከምድር በላይ? የት ነው ከምድር በታች? ወገኖች ምን እናውቃለን? ግን ከምድርም በላይ አለ ከምድርም በታች አለ ምድርም አለ። እንደማጨም ችግራችን እኮ እኛ በዚህ አምሮ እንዴት አርጎ ነው የሚገባኝ? በዚህ አምሮ እኮ አይገባኝም። እግዚአብሔር የፈጠረው ነገር በዚህ አምሮ አይገባኝም። በጣም ውስን ነኝ። በጣም ውስን ነን። እንደውም የገለጡልን ሰዎች ከኛ እግዚአብሔር እርቷቸው ይበራላቸው ሰዎች በውቀት ማለት ነው እነሱ እየገለጡልን የምድርን ነገር እየነገሩን የሰማያትን ነገር እየነገሩን እንጂ በምን እንዴት ይገባናል? መጽሐፍ ቅዱስ ግን ታውል ዮሐንስ ግን ምን ችግር አለ? ኢየሱስ ነው ያሳየው ራዩን። ኢየሱስ መጣና አሳየኝ እኮ ለሚለው መጀመሪያ ምራፍ ላይ ስታውት ማን እንደገለጠለ ሲናገር ኢየሱስ አሳየኝ ለሚለው ጌታ አሳየዋ አይኑን ከፈተለት። ምን ያስፈልጋል? ሌላ መሳሪያ መስራት ያስፈልግ? ምን አሁን ያስፈልግ? መሳሪያ ያስፈልግ? ቴሌስኮፕ ያስፈልግ? ሀቡል ቴሌስኮፕ ምን አለ? እግዚአብሔር አይኑን ከፈተለት ሁሉን ነገር ምን አደረገው? በሩቅ ዘመን የሚሆነው ሁሉ አሳየው። በሰማይም በምድር ከምድር በታች የሚወጡ ሁሉ አሳየው። እውነት ነው ወገኖች፣ እውነት ነው። አይደለንም እኛ ዛሬ ተመራመርን የሚሉት ሰዎች ወደ መጽሐፍ ቅዱሱ ሐሳብ ጠጋ እውነቱን ልንገራችሁ፣ በእውነት እኮ ነው የምላችሁ። እኔ ገርመኛል። ጠጋ እያሉ መጡ። እንዲህ ሊሆን ይችላል፣ አሁን እንዲህ ሊሆን ይችላል፣ እንዲህ ሊሆን ይችላል የሚደግፍ ነገር። ክብር ለእግዚአብሔር ይሁን። ሰው እግዚአብሔርን ይከተላል እንጂ እግዚአብሔር ሰውን አይከተልም። ዞሮ ዞሮ ሰው ነው የሚወድቀው፣ ዞሮ ዞሮ ሰው ነው የሚሰግደው፣ ዞሮ ዞሮ ሰው እግዚአብሔር ትክክል ነው የሚለው እንጂ እግዚአብሔር ሰውን አይከተልም። እንዳይመስላችሁ አሁን አይግባችሁ፣ ያላግጡበት አሁን ተመራምረን እናገኝ እንዲበል። ዞሮ ዞሮ ግን መጨረሻ ላይ ሁሉ ጉልበት ይታጠፋል፣ ምላስ ሁሉ ይመሰክራል፣ እግዚአብሔር አንተ ትክክል ናዝሬቱ ኢየሱስ አንተ እውነተኛ ይሉታል። ምንም ጥያቄ የለውም። ዞሮ ዞሮ ሰው ይመጣል፣ አዋቂ ሁሉ ይሰበሰባል፣ ይናገራል እውነቱ። ስለዚህ እነኚህ የምታያቸው ሁሉ ይወርጣሉ፣ ከውስጥ ይወጣሉ። ስድስተኛው መልአክ ነፋ። የመጨረሻዋን እና ሰባተኛው ሆኖ ተዋለው ለዛሬ ሰዓት ስለሄደ ስድስተኛው መልአክ ነፋ። ቁጥር 13 ላይ በእግዚአብሔር ፊት ካለ በወርቅ ከተሰራ መሰዊያ ቀንዶች አንድ ድምፅ ሰማው። መለከትም ያለውን ስድስተኛው መልአክ በታላቁ ወንዝ በኤፍራጥስ የታሰሩትን አራቱን መልአክ ፍታቸው አለ። የሰዎቹንም ሲሶ እንዲገድሉ ለሰዓቱና ለቀኑ ለወሩም ለዓመቱም ተዘጋጅተው የነበሩ አራት መላእክት ተፈቱ። ተከቱ ነው ደግማችኋል። የደከማችሁ ነው። እሺ አለከማችሁ ነው ቃበሉ። ተፈቱ። የፈረሰኞቹን ጭፍራ ቁጥር እልፍ ጊዜ እልፍ ነበር። ቁጥራቸውንም ሰማሁ። ፈረሶችና በእነርሱ ላይ የተቀመጡትን እንዲሁ በራእይ አየሁ። በቴሌስኮፕ አየሁ አይደለም የሚለው፣ በራእይ አየሁ። እሳትና የክንት ዲንም የሚመስል ጥሩር የነበራቸው የፈረሶቹም ራስ እንዳንበሳ ራስ ነበር። ካፋቸውም በወጡት በእሳትና በጢሱ በዲኑም በእነኚህ ሶስት መቅሰፍቶች የሰዎች ሰው ተገደለ። የፈረሶች ስልጣን በአፋቸውና በጀራታቸው ነው። ጀራታቸው እባብን ይመስላልና ራስም አላቸው፣ በእርሱም ይጎዳሉ። በእነኚህም መቅሰፍቶች ያልተገደሉት የቀሩት ሰዎች ላጋንንትና ያዩ ወይም ይሰሙ ወይም ይሄዱ ዘንድ ለማይችሉ ኮርቅና ክብር ክብርና ስም ከድንጋይም ከእንጨትም ለተሰሩ ለጣዖቶች እንዳይሰግዱ ስለጃ እንዲስ እንዳይሰግዱ ስለጃቸው ስራ ንስሐ አልገቡም ስለ መግደላቸውም ቢሆን ወይም ስለ አስማታቸው ወይም ስለ ዝሙታቸው ወይም ስለ ስርቆታቸው ንስሐ አልገቡም ያለ ይናገራል። ስድስተኛው መልአክ በተነፋ ጊዜ በታላቁ ወንዝ በኤፍራጥስ በሚባለው ወንዝ አካባቢ በዛ ላይ አራት መላእክት ምን አደረጉ ነው የሚለው። በእነኚህ መላእክት ምን ሆነው ነበር ነው የሚለው። ታስረው ነበር። አሁን እዚህ ነው ያሉት። ባሁን ጊዜ እንደ ተመልከቱ ታስረው የነበሩ ተፈቱ ነው የሚለውና አሁንም በምን ላይ ናቸው ያሉት ማለት ነው። በእስር ላይ ናቸው ያሉት። አራት ናቸው። አራት መላእክት ናቸው። አራቱም በአራት አቅጣጫ ነው የሚሄዱት። ደቡብ፣ ሰሜን፣ ምስራቅ፣ ምዕራብ። ዓለም ያለችው በዚህ መልክ ነው። ከአራቱም አቅጣጫ በአራቱም አቅጣጫ የሚኖረውን ህዝብ ለመግደል አራቱም መላእክት የወደቁ መላእክት ማለት ነው። የታሰሩ መላእክት እንዲፈቱ እግዚአብሔር ፈቀደ። ወገኖች መጽሐፍ ቅዱስ ጥልቅ ነው። መጽሐፍ ቅዱስ ጥልቅ ነው። ለምን አለ? ለጊዜው፣ ለሰዓቱ፣ ለወራቱ ምን የተባሉ ናቸው አለ? የተዘጋጁ ናቸው። በእግዚአብሔር ፕሮግራም መሰረት አንድ ዘመን ላይ አምጸው ስለነበረ እነኚህ መላእክት እግዚአብሔርን አድርጓቸዋል፣ አስሯቸዋል፣ እንዲታሰሩ አድርጓል። እንዴ ባየር ላይ የሚሰራ እያልን ጸልይ መጽሐፍ ቅዱስ ይናገረ ባየር ላይ አለ በምድር ላይ አሉ አጋንንቶች። እንደገና ደግሞ የታሰሩ አሉ ነው የምትለው? አዎ እንደገና መጽሐፍ ቅዱስ የሚናገረው የታሰሩ ደግሞ አሉ ነው የሚለው መጽሐፍ ቅዱስ። እኔ አይደለሁም መጽሐፍ ቅዱስ ደግሞ እግዚአብሔር እንዲታሰሩ እንዳይወጡ ያደረጋቸው መላእክት አሉ። እግዚአብሔር የከለከላቸው እንዳይሰሩ በሰው ላይ ሰውን እንዳይጎዱ። ምን አይነት ኃጢአት ሰርቷል ከሌላው አላውቅም። ምን አይነት ፍርድ ተገኝቶባቸዋል አላውቅም። የተወሰነ በይሁዳ ላይ ኋላ እንመጣለን፣ ይሁዳ ላይ እንመለከታለን የታሰሩ እንዳሉ እናያለን። እነኚህ ግን አራት ናቸው ነው ቁጥራቸውንም በደንብ ነው የሚናገረው። ስድስት ስምንት አለም አራት መላእክት ናቸው የሚለው። አራቱም የታሰሩበት ሎኬሽኑን ሲናገር በኤፍራጥስ ወንዝ ነው የሚለው። እዛ ነው ካለ እዛ ነው መተን እዚህ አባይ ወንዝ ላይ መፈለግ አያስፈልገንም። እነሱ የሚገኙት እዛ ነው። አባይ ላይ የሚገኝ ይኖር ይሆናል አላውቅም። አባይ ወንዝ ላይ ይኖራል፣ ወብሸወል ላይ ይኖራል፣ ሌላ ቦታ ላይ ይኖራል። ግን ያለው አሁን ኤፍራጥስ ላይ ነው። እነኚህ ያሉት እግዚአብሔር እንዲታሰሩ ያደረገው በዛ አካባቢ ነው። እግዚአብሔር እዛ አካባቢ እስር ቤቱን እዛ አድርጎታል። አራቱ እዛ መድቦታል። እዛ ታስረዋል ያሉት እዛ ናቸው ያሉት። ይሁዳ ላይ እንመለከታለን። እነኚህ አራቱ መላእክት እልፍ ጊዜ እልፍ እልፍ ጊዜ እልፍ የሚለው በሌላው መጽሐፍ ያላችሁ ስንት ነው የሚለው? ስንት ሚሊዮን ነው የሚለው? እኔ ባነበብኩት አለ እልፍ ጊዜ እልፍ እልፍ ጊዜ እልፍ የሚለው እኛ ገባ ነው። 200 ሚሊዮን ነው የሚለው። እነኚህ አራቱ ወጥተው 200 ሰራዊት ያስነሳሉ። 200 ይሄንን በሁለት ሐሳብ ነግራችኋለሁ። ሁለት እንዲባል አባባል ስላለ ሁለቱ ነግራችኋለሁ። ሁለት አይነት አባባል አለ። አንደኛው አባባል 200 ሚሊዮን አጋንንት እነኚህ አራቱ በእነሱ ስር አሰማርተው የምድርን ህዝብ እንዲገድሉ ይደረጋል። አንድ እግዚአብሔር መልአክ አስተውሳለሁ 86000 ነው የገደለው አንድ ጊዜ 186000 ነው አንዱ እግዚአብሔር መልአክ። እንደውም ንጉሱ ወየውልኝ ባለ ጊዜ እግዚአብሔር አትፍራ ይዞህ ጮህን ሰምቻለሁ ግድ የለም መልሼ አሁን ጮህ ሰምቼ እንደገና መልሰዋለሁ ግድ የለም ማለት እንደተኙ እንዳሉ አንድ እግዚአብሔር መልአክ መጣና 186000 ነው ቆምቶ ጣለው። አንድ እግዚአብሔር መልአክ ኦይ ጉድ እኔ በነሰ ከደል ኳኳ እንዳረጋችሁ አላውቅም። ወገኖቼ ሆይ እኛ ሰው ነን፣ አቅማችን የታወቀች ነች። መልአክ ደግሞ እንደ አንዳንድ ዘን መዳፈርም ማስፈል መልአክ ደግሞ እግዚአብሔር ከኛ ትልቅ አድርጎ ፈጥሮታል። በስራ እግዚአብሔር ሁልጊዜ ትክክል ነው። ገብቷችሁ? የሚገርመው ነገር ግን የሚያስደንቀው ነገር ግን ጌታ ኢየሱስ ክርስቶስ ጉዳዩ ከመላእክት ጋር ሳይሆን ሚስጥሩ እዛ ላይ ነው። እነሱም እንደውም የእኛ ደህንነት እንኳን እነኚህ በጎ ጥሩ የተባሉ መላእክት እንኳን እኛን ለደህንነት የሚረዱን አሉ አይደል? ዕብራውያን እንደሚናገረው ሰው ወደ ደህንነት እንዲመጣ የሚያግዙ መላእክት አሉ ይላል። ሰው እንዲድን የሚረዱ ከክፉ ተጠብቁ ሚላኩ እግዚአብሔር ዘንድ ተልከው የሚጠብቁ እነሱ እንኳን እግዚአብሔር በእኛ ውስጥ ያደረገውን ደህንነት ለማየት ይጓጓሉ። ለምን እንደነው እነሱ እኛን ነገር ለማየት ይጓጉት ብላችሁ ጠይቁ። ለምን ይመስላችኋል? ስንታይ አንድረውማ ስንደካማና ስንታይ ኃይል የለንማ ስንታይ ውስነና ስንታይ በእነሱ እየተደገፈን ያለ ነው እየተረዳን ያለ ነው። ግን በውስጣችን እግዚአብሔር ያደረገው ነገርኛ መምረጡ ግን ያስደንቃቸዋል። በእኛ ውስጥ እግዚአብሔር የሰራው ሥራ፣ በእኛ ውስጥ እግዚአብሔር ያስቀመጠው ደህነት ይገርማቸዋል። እግዚአብሔር መጥቶ ለኛ መሞቱ ግን ያስገርማቸዋል። ስለዚህ ታዘው ይመጣሉ። እኛ እንጠብቅ። ይጠብቁ ዘን መላእክቱን ሰላንት ያዛቸው አይደለም? ታዘው ይመጣሉ። አማኝ በሆነ ሰው ላይ የጌታ የኢየሱስ ክርስቶስ መልአክት መጥቶ መቆማቸው አይቀሬ ነው። አማኝ በሆነ ሰው ላይ የሚጠብቁን እግዚአብሔር መልአክት አሉ። ባይጠብቁን አይደለም እነኛ ተፈተው ምድር ላይ ያሉት ሁሉ መከራችን ያሳዩን ነበር። እንደውም እግዚአብሔር አይናችን የዘጋልን አንድም አይናችን ቢገለጥ ኖሮ እርግጠኛ ነኝ ማንም ሰው መኖር አይችልም። ይመስላችኋል? አጋንንት ብታው ኖሮ ምትኖሩ ይመስላችኋል? ጠይቁ። አጋንንት የተሰቃዩ ሰዎች ጠይቁ። አጋንንት እየተገለጠላችሁ እንዴት እንደተቸገሩ ጠይቁ። ግልጽ እኮ ነው። እግዚአብሔር የሸፈነው ለዚህ ነው። እንድናይፍ አልፈቀደም። ጥሮች አይደሉማ። ግን እግዚአብሔር እነኛን ቅዱሳን መላእክትን አቁሞ ስለ እኛ እግዚአብሔር ምን ያደርጋል? ጥበቃውን ለእኛ ያደርጋል። እኛ ብዙ ነገር እንዳጣን፣ ብዙ ነገር እንደጎደለብን፣ እኛ ብዙ እንደተጎዳን፣ ብዙ ነገር እናለቅስ ይሆናል አይደለም? ግን የተደረገልን እናስብ። ወገኖች ምንም ቢቀር እግዚአብሔር እኛ ጋር ነው። አማኑኤል። ምንም ነገር ባይኖራን፣ ምንም ነገር ትክክል ባይመስል አማኑኤል ግን ከኛ ጋር ነው። እግዚአብሔር ከማን ጋር? እኛ ጋር። ያ ይበቃችሁ? ያ ይበቃናል። ያ ይበቃናል። ያ ይበቃናል። አይጥልህም፣ አይተውህም። ጌታ የታመነ ነው። ስለዚህ እነኚህ 200 ሚሊዮን የሚባሉት አጋንንቶች ናቸው ይላሉ። ሁለተኞቹ ደግሞ የለም። 200 ሚሊዮን የሚለው 200 ሚሊዮን የሚያዘጋጀው አንታይክራይስት ነው። እሱ የሚያዘጋጀው ጦሮች ናቸው፣ የሱ ወታደሮች ናቸው። በምድር ላይ 200 ሚሊዮን ጦር ያዘጋጃል። ስለዚህ ህዝብን ሊጨራረ ህዝቡን ይጨርሱታል። በአለም ላይ ያለውን ህዝብ በጦርነት የተነሳ በሚተኮሰው መሳሪያ የተነሳ ሰው ያልቃልና ሰውን ነው እንጂ ሪል አጋንንትን አይደለም ብለው ይላሉ። በዚህም በዛም አሰማሪያቸው ማን ነው የሚያሰማራቸው? አጋንንት ነው። በአራቱ መላእክት በወደቁት መላእክት እየተደገፉ ስራቸውን ይሰራሉ። 200 ሚሊዮን ወታደር ለማዘጋጀት እንዴት ይሆናል? ብዙ ነው 200 ሚሊዮን ወታደር። ግን እንግዲህ 480 ቢሲ ላይ ለምሳሌ አክል በፐርሺያ ንጉስ ግሪክን ሲወር 1 ሚሊዮን ተኩል ወታደር ነው ያሰለፈው። 480 ቢሲ ላይ ነው 1 ሚሊዮን ተኩል። ዘ 300 ስፓርታስ ያየ ሰው አለ ፊልም? ተው እንዴ እናንተ ለኛ ክርስቲያኖች ናችሁ። ዘ 300 ስፓርታስ አላያችሁ? ፐርሺያንስ ግሪኮች ሊወሯቸው መጥተው 300 ሰዎች ብቻ ሆነው ሬዚስት ያደረጉ ደግሞች ብቆ ይማራሉ ትምህርት ቤት ይህን ታሪክ። 300 ሰዎች ብቻ ሆነው ብዙዎችን ፐርሺያኖችን ገለዋል። 300 ብቻ ሆነው ጠባ መንገድ ላይ ቆሙ ዘግተው ማለት ነው። ከዛ በኋላ በርግጥኛ በጣም ብዙ ስለሆኑ ጨረሷቸው። በኋላ ደግሞ ግሪኮች እንደገና ግሪክና ስፓርታስ አንድ ላይ ሆኑ ተካፍለው ነበር ግሪኮች። እነሱን ደግሞ ከዛ በኋላ አስወጧቸው። ግን 480 ቢሲ ላይ 1 ሚሊዮን ተኩል የሚሆን ወታደር ነው የፐርሺያ ንጉስ ያሰለፈው። 1 ሚሊዮን ተኩል 1 ሚሊዮን ተኩል ያበላ 1 ሚሊዮን ተኩል ያንቀሳቀስ አውሮፕላን የለ ምን የለ የእንጨት መርከብ ሰርታ አይ ታሪክ ነው ሆነ። ስለዚህ 200 ሚሊዮን ወታደር ለማዘጋጀት ብዙ አይደለም፣ ይቻላል ማለት ነው። ወታደርም ከሆነ ይቻላል። ስለዚህ አንተ ክርስቲያን ይሄን ያዘጋጃል ይላሉ። ታዳነኝ አራት መላእክት ይወጣሉ ይፈታሉ። አሁን ታስረዋል? አዎ ታስረዋል። መጽሐፍ ቅዱስ ይናገራል። አራቱ ታስረዋል። አራቱ ይወጡና በአራት ማዕዘን ስራቸውን ይሰራሉ። አሁን ይሁዳ መልእክት ላይ እንሄዳለን። ይሁዳ ከያዕቆብ በኋላ ያለ መልእክት ነው። ይሁዳ መልእክት ይሉና ፈልጉ ቆ ወንድም ይሁዳ መልእክት ላይ እንደዚህ ቢል ቃል ታያላችሁ። ምራፍ 1 ላይ ቁጥር 5 ላይ ዳሩ ግን ሁሉን አንድ ጊዜ ፈጽሞ ምንም የተማራችሁ ብትሆኑ ጌታ ከግብጽ አገር ህዝቡን አድኖ የሚያምኑትን በኋላ እንዳጠፋቸው አላሳስባችሁ ወዳለሁ። ቀጥሎ ማለት መኖሪያቸውንም የተውትን እንጂ የራሳቸውን አለቅነት ያልጠበቁት መላእክት በዘላለም ስራት ከጨለማ በታች እስከ ታላቁ ቀን ፍርድ ድረስ ተጠብቋቸዋል። እንዲሁም እንደነርሱ ዝሙትን ያደረጉና ሌላን ስጋ የተከተሉ ሶዶምና ጎሞራ በዙሪያቸው የነበሩ በከተማዎች በዘላለም ሰዓት እየተቀጡ ምሳሌ ሆነዋል። ሰላም ይዘሻል ያኛውን እስኪ አንብብ ምንድን ነው የሚለው? አይ አማርኛ? አዎ ከአምስት ጀምር ያነብብ። እነኚህ የሚናገረው ምንድነው? መኖሪያቸውን የተውትን እግዚአብሔር ጠርቷቸው ይያሉ። እነኚህ ከሰይጣን ጋር ያደቁ መላእክት አይደሉም። አንግዚህ ከዛ በኋላ የሆነ ነገር ነው የሚናገረው። እነኚህ መኖሪያቸውን የተውትን ማለት እግዚአብሔር ፈጥሯቸው የነበረው በሰማይ እንዲቀመጡ የመላእክትን አገልግሎት እንዲያገለግሉ ሳይ ተፈጥረው ሳሉ ራሳቸውን ለውጠው ከሴት ጋር ተገናኙ። ዘፍጥረት ምዕራፍ 6 ላይ ተፈጸመው ታሪክ ነው። ይችላሉ ምስቶቹ ማድረግ ወሰዷቸው የሚለው ቃል ከነሱ የሚተወለዱት በአካል ግዝፎች የሚለው እነሱ ነው። ከዛ በኋላ የታሰሩት እና መኖሪያቸውን የተውትን ለተፈጠሩበት ዓላማ ያንን ተተው ራሳቸውን ለወጡ ማለት ነው። አይ ራሳቸውን ለወጡ እስ ቢዮንድ ከኛ በላይ ነው። ግን እውነቱ ይሄ ነው። አንዳንድ ቀን ስትሬንጅ ነው። አንዳንድ ነገር ጸጉት ላይ ያለው ግን እውነት ስለሆነ እንማረዋለን። ምንም ማረለም አንይ ጻፈ እግዚአብሔር ነው። ምንም ችግር የለውም ብናቀው። ስለዚህ ምንድነው ራሳቸውን ለውጡ ዝሙት ሰሩበት መኖሪያቸውን ተተው የነበሩበትን ቦታ። ስለዚህ እግዚአብሔር ምን አደረጋቸው? እነኚህ እስከ ታላቁ ቀን ድረስ ምን አደረጋቸው የሚለው ከጨለማ በታች አሰራቸው። አይወጡም እነሱ። ለምን ቢወጡ ስራቸው ግልጽ ነው ምን እንደሚያደርጉ። ለምን እንደዚህ ያደረጉት ብለን ስንል እንግዲህ የሰውን ዘር ለማበላሽት ያደረጉት ነገር እንዳለ ይገባናል። የክርስቶስን መምጣት 16 ላይ ተጻፈውን የተስፋ ቃል ስለሚያቁ የሰው ልጅ መቀላቀል ስላለባቸው ዘር ለማበላሸት ያደረጉት ነገር ነው። ውጊያ ነው። ግን እግዚአብሔር ምን አደረጋቸው? አስርና አስቀመጣቸው። እነኚህ ከአራቱ ጋር ግንኙነት የላቸው። ፍራት አስሩት አራቱ የተለዩ ናቸው። እነኚህ ግን ለፍርድ ያን ጊዜ ምን ይሆናሉ? ይወጣሉ። ለዛ ይወጣሉ። አሁን ስድስተኛው ምዕራፍ ስድስተኛው መለከት አይተናል። ሰባተኛ ላይ ሊገባ አልችልም። ለምን እንደሆነ ማልገባው ልክ ስድስተኛ ላይ የመሬት መንቀጥቅ ስድስተኛ ላይ ባለፈው ጊዜ የማህተሙ ፍርድ ላይ እንዳያችሁት 144000 ጸጥ አለ አይደለም? 144000 ታተሙ አይደለም? ኦኬ ከታተሙ በኋላ አሁን ደግሞ ወደዛ ወደ መሬት መንቀጥቀጡ ከመሄዱ ልክ ስድስተኛ ላይ ሲያበቃ ሁለቱ ሰዎች አገልግሎቱን ደግሞ ይጀምራሉ። ያ ደግሞ ራእይ 11 ላይ ታውታላችሁ። ስለዚህ ከዛ በኋላ የሚቀጥል ነገር ስለሆነ አሁን ሰባተኛው ለናገር አንችልም። መጀመሪያ ስለ ሁለቱ ሰዎች መነሳት እና ማገልገል እንደገና መገደል ታሪካቸውን ስለነሱ እግዚአብሔር ቢረዳ እናያለን። ከዛ በኋላ መንቀጥቀጥን እንጨርስና ወደ ጽዋው እናልፋለን። ነገሩ በተከታታይ እንድትይዙት ስለምፈልግ ነው። እግዚአብሔር ይባርካችሁ። ተነስተን እንጸልይ። እግዚአብሔር የዘላለም አምላክ ከሰው አምሮ በላይ ነህ ጌታ ሆይ። ከምንናገረው ከምናቀው ከምናስበው በላይ እግዚአብሔር እጅግ ትበልጣለህ። እግዚአብሔር የዘላለም አምላክ አንተ እውነተኛ ነህ። እግዚአብሔር ሆይ እኛ ስላንተ ተናግረን ልናውቅ ልንጨርስ አንችልም። እግዚአብሔር ለሚወዳቸው በሰው አይን ያልታየ በሰው ልብ ያልታሰበ በሰውም ጆሮ ያልተሰማ ነገር አዘጋጀ ተብሎ እንደተጻፈ ጌታ ሆይ ገና ሰው ያላየውን ገና በሰው ልብ ያልታሰበውን በዓለም ላይ አለ ተብሎ ፈጽሞ ሊገመት የማይችለውን ነገር አንተ ለምትወዳቸው ያዘጋጀህ አንተ እግዚአብሔር ትልቅ ነህ። እናመሰግናለን ጌታ ሆይ። እኛ እናውቀህም ገና እንድትረዳን እግዚአብሔር ሆይ እንጸልያለን። አንድ ነገር እናውቃለን፣ يسوس كريستوس سلاحاتي أتاكين موتا نو بدهم أتبكن كسل عالمي وتستهن جيتاوي كم يسفر رانقر بيقبان نروق زيابير وي بأي يسوس كريستوس مهول قزينا مسقنا لنا هولي دمون ديقبان إردان يمدانا أتشنن ترقوم زيابير واندناك وردان ككفو نقر زيابير وي كم يسفر رانقر زيابير وي أوتهن كم يسدنقت نقر أوتهن كزل عالم موت أوتهن كزل عالم ساعت أوتهن زيابير هو مستر ديجابان بيسوس كريستوس ودل باتشين بهايل أنت ندت جبان سلّي عليه زيابير زلالم عملا كمن دادان كن نوك زيابير هو جقوة دالتش ندته وعليه سلّي جبات جيته هو بمبوا جيته زيابير هو غرندات تبج بس أقوى غرندات الرجج جيته هو سلّي جبات سلّي ودلتش زيابير هو يا من فصلنيا عندي هون يدان بتن مستر زيابير هو عند نوك بكريستوس يسوس عيناتشين عندي كفت زيابير هو ودان تندناك أنا عند تردان إن لم نحل زابير هو اسمه تبارك يهود بقولوا النام سجن حالن جيتها بيسوس كريستوس سم آمين زابير أفكر يجيتها أчин يسوس كريستوس سلام يمن فسك دوس هبرت كهولا تشوم غرايهون زابير موتات نجبات أчин يتبك ينانتن يهونون هولو لجوا أчин هولو زابير كفو يتبك يا الله أчин هولو زابير يبارك كفو هولو زابير يسورا أчин قدوسان ملائكة سلنا أنت يقوم بجيتها بيسوس آمين.